Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 2 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። አስተናጋጃችሁ ሰሎሞን አባተ ነኝ። ፕሮግራሙን ቴሌላይን ባክ ይመራል። የቅዳሜ ምሽት ቅንብርና የሙዚቃ ቃና የምሽቱ ዝግጅቶቻችን ናቸው። አብራችሁን እስከ ምሽቱ አራት ሰዓት ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አምሽታችኋል። ዜናውን የማሰማችሁ አዲሱ አበበ ነኝ። የማሊ ወታደሮች ማዕከላዊ ማሊ ውስጥ የሚገኝ አንድ ሆቴል በመውረር አራት ታጋቾችን አስለቀቁ። በዚህም ከእስላማዊ ነውጠኞች ጋር የነበረውና ለ11 ሰዎች ሞት ምክንያት የሆነው ፍጥጫም ፍጻሜ አግኝቷል። በፈረንሳይ ወታደሮች እገዛ በተካሄደው ፍጥጫ በዛሬው ዕለት ነጻ የወጡትን ታጋቾች ዜግነት የመከላከያ ባለሥልጣናት ይፋ ለማድረግ አልፈቀዱም። ባለፈው ሐሙስ በኖርዌይ ጀልባ ተሳፍረው ሕይወታቸውን ያዳኑ ወደ 800 ያህል ስደተኞች ዛሬ ቅዳሜ ጠዋት ኢጣሊያ ገቡ። በቡድኑ ውስጥ 48 ሕፃናትና 94 ሴቶች እንደነበሩ የኢጣሊያ የወደብ ጥበቃ ጓድ አመልክቶ ብዙዎቹ ከሶሪያና ከሰሃራ በታች ከሚገኙ አገሮች መሆናቸው ታውቋል። ይህ በእንዲህ እንዳለ ወደ ግሪክ ደሴት ያመሩ የነበሩ የሶሪያ ስደተኞች መንገድ ላይ በገጠማቸው አደጋ 9 ሞተው 31 መቁሰላቸው ተገለጠ። ታይዋን ውስጥ የደረሰውና ታይፉን ሶዴሎ ተብሎ የሚጠራው ኃይለኛ ማዕበል ዛሬ ቅዳሜ አራት ሰዎች መግደሉ ተነገረ። ትናንት አርብ ወደዚያው ሲገሰግስ የነበረው ማዕበል ነው ዛሬ ቅዳሜ ከተማይቱን የመታው። በቴሌቪዥን እንደታየው ብዙ ሰዎች በማዕበሉ ምክንያት ወንዝ ዳርቻ ለመስፈር ተገደዋል። ቀደም ሲል ወደ ተራራማ ስፍራ የሸሹት ሕይወታቸውን ያዳኑ ሲሆን አንዳንድ ስፍራ ግን እስከ 1000 ሚሊሜትር የሚደርስ ዝናብ ጥሏል። ዛሬ ቅዳሜ ጠዋት ታይዋን የገባው ታይፉን ሶዴሎ በሰዓት 200 ኪሎ ሜትር ፍጥነት ያለው ንፋስ በመቀላቀል ዛፎችንና ቤቶችን ማውደም ይዟል። ባለስልጣናት ሲናገሩ ከሁለት ሚሊዮን ሕዝብ በላይ የኤሌክትሪክ ብርሃን ወይም ኤሌክትሪክ የለውም። በዚሁ ማዕበል ትናንት አርብ አንዲት የስምንት ዓመት ልጅ ወደ ባህር ተገፍታ የሞተች ሲሆን ሌላ አንድ ሰው ደግሞ የደረሰበት አለመታወቁ ተገልጦ ነበር። ዓመቱን ሙሉ በርካታ ግጭቶችና አመፅ ያስተናገደችው የአፍጋኒስታኗ ካቡል ከተማ ዛሬም ውጥረት ሰፍኖባት ውላለች። ነውጠኞች ባካሄዱት የአጥፍቶ ጠፊ ጥቃትም ዘጠኙ ከዩናይትድ ስቴትስ ወታደራዊ ጦር ሰፈር የሆኑበት 50 ሰዎች ትናንት አርብ መሞታቸው ታውቋል። በዚሁ በትናንት ሌላ ጥቃት ባለሥልጣናት እንዳስታወቁት ዋና ከተማዋ ካቡል ውስጥ በደረሰ ኃይለኛ ፍንዳታ ቢያንስ 8 ሰዎች ተገድለው ከመቶ በላይ ቆስለዋል። ፍንዳታው የደረሰው ሕዝብ በብዛት በሚኖርበት አካባቢ ሆኖ በአደጋው ሴቶችና ሕፃናት ሰለባዎች እንደነበሩም ታውቋል። በኃይለኛ ጎርፍ ምክንያት ቢያንስ 88 ሰዎች ለሞቱባት ሚያንማር የቀድሞዋ በርማ የተባበሩት መንግስታት ድርጅት አስቸኳይ እርዳታውን እያፋጠነ መሆኑ ተነገረ። የሞላ ባህር መኖሪያ ቤቶችን እየጠራረገ ወስዶ ኃይለኛ ሰብአዊ ቀውስን በመፈጠሩ በብዙ መቶ ሺዎች የሚቆጠሩ ከቤቶቻቸው ተፈናቅለዋል። እየጎረፈ ካለው ዓለም አቀፍ እርዳታ ሌላ የተባበሩት መንግስታት ድርጅት በትናንት ዕለት 9 ሚሊዮን ዶላርስ ለመስጠት ቃል ገብቷል። አድማጮች፣ ለሰዓቱ ያለው አጠር ያለ ዜና ይኸው ነው። ከአራት ሰዓት በፊት በሚኖሩን ደቂቃዎች የማጠቃለያ ዜና ይዤ መለሳለሁ። አዲሱ አበበ ነኝ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ1240 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 2 2007 ዓ ም ፕሮግራም ነው። ከዚህም ከዚያም በዛሬው የቅዳሜ ምሽት ከዚህም ከዚያም ዝግጅታችን በተፈጥሮ አካባቢ ላይ የተሰናዳ ዝግጅት ነው። ይዘንላችሁ የቀረብ ነው መቀሌ ዩኒቨርሲቲ በአፍሪካ የአየር ንብረት ለውጥ ሊያስከትል የሚችለውን ችግር ለመቋቋምና የምግብ ዋስትናን ለማሻሻል ስለሚቻልበት መንገድ ለመወያየት ዓለም አቀፍ ጉባኤ አዘጋጅቶ ውይይት እንዲካሄድበት አድርጓል። የውይይቱ ዋና ዋና ነጥቦች የአየር ንብረት ለውጥ በምግብ ዋስትና ላይ የሚኖረው ተጽዕኖ፣ ብዝሃ ሕይወት በምግብ ዋስትና ላይ የሚኖረው ሚና፣ በአየር ንብረት ለውጥ ምክንያት ሊከተል የሚችልን ችግር መቋቋም የሚችል የእርሻ ዘዴ የሚሉ ነበሩ። ጉባኤውን በንግግር የከፈቱት የኢትዮጵያ የተፈጥሮ አካባቢ ጥበቃ ባለሥልጣን ዋና ሥራ አስኪያጅ እንዲሁም ሳን ፍራንሲስኮ የሚገኘው ዓለም አቀፍ የግሎባላይዜሽን መድረክ የቦርድ አባል ዶክተር ተወልደ ብርሃን ገብረ እግዚአብሔር ናቸው። አዳነች ፍስሐዬ ያነጋግራቸዋለች። የአየር ንብረት ለውጥ በምግብ ዋስትና ላይ ስለሚኖረው ተጽዕኖ በማብራራት ይጀምራሉ።
የአየር ንብረት ለውጥ አፍሪካን በአጠቃላዩ ከፍተኛ እያሰጋት ነው። ከሁሉም ይበልጥ እያሰጋት ነው። ሁሉንም ዓለም እያሰጋው ነው፣ ግን በይበልጥ እያሰጋት ነው አፍሪካን። ይሄ የሆነበት ዋነኛው ምክንያት አፍሪካ ያለችው የኢኳተር በመሀሏ ስለሚያልፍ ከኢኳተር በስተ ሰሜንና በስተ ደቡብ እኩል የተከፈለች ናት። በዚህም ምክንያት ከሁሉም አህጉሮች በጣም የሞቀች ናት እና የአየር ንብረት ለውጡ ሙቀትን ሲጨምርብን በሁሉም ይበልጥ የሚጨምረው በአፍሪካ ነው። እንደሚታወቀው ከሁሉም ምድረ በዳዎች የሰፋው የሰሃራ ምድረ በዳ ነው። ሰፊ ከመሆኑ በተጨማሪ እንደገና ይሰፋል ማለት ነው። የካላሃሪ ምድረ በዳ እንደዚሁ ይሰፋል። በዚህ ምክንያት የምግብ እጦት ሊጨምር ይችላል እና ትኩረት ያስፈልጋል በዚሁ ምን መደረግ እንዳለበት። ስለዚህ በመቀሌ ዩኒቨርሲቲ የተካሄደው ስብሰባ ከተለያዩ የአፍሪካ ሀገሮች አቅራቢዎች የተጠሩበት የተጋበዙበት ምን እናድርግ የሚል ነበረ። መፍትሄዎች የሉ ማለት አይደለም። ከሁሉም ጥሩ የሚሆነው መፍትሄ የአየር ንብረት ለውጥ ሊቀር ነበረ፣ ግን ከለውጡ ጋር እየተመሳሰሉ መሄድ ወይም መጣጣሙም ወሳኝ ሆኗል። አሁን ይህን ለማድረግ እና የምግብ አቅርቦት እንዳያንስ ለማድረግ ምን ምን እንስራ የሚል ነበረ የአውደ ጥናቱ ዋነኛ ርዕስ።
እና ምን ቢሰራ ይሻላል የሚል ሀሳብ ቀረበ።
በአጠቃላዩ ምርምር ላይ በቂ ትኩረት መሰጠት አለበት። አንድ ምክንያቱም ምርምር ካላካሄድን አሁን ምግብ እየሰጡን ያሉት ዝርያዎች የሚበቅሉበት አካባቢ ተስማሚ መሆኑ ሲቀር እነሱን የሚተኩም ዝርያዎች ማግኘት አለብን። ቀጥሎም ድርቅም ጎርፍም ባልታሰበበት ወቅት እየጨመረ እየተባባሰ ይሄዳል። ስለዚህ እነዚህን የአየር ጠባይ ጠንቆች ክስተቶችን ለመቋቋም እያንዳንዱ ሀገር የተቻለውን ዝግጅት ማድረግ አለበት። ይሄ ዝግጅት ምንም የሚበላ በማጣታቸው ሀገራቸው ምድረ በዳ በመሆኑ የተባረሩ ስደተኞችን መቀበልንም ጭምር ነው። ግን የሚጎዱት እነሱ ብቻ አይደሉም ብያለሁ መጀመሪያም። እነዚህ በአማካይ ሲታይ ደህና ዝናብ የሚያገኙትም ቢሆኑ አልፎ አልፎ ድርቅ ስለሚመታቸው በጥሩ ጊዜ ለሰው ምግብም ለእንስሳት መኖም ማከማቸትና የድርቅ ዓመታት ሲመጡ ችግሩን ለመወጣት መቻል አስፈላጊነቱ፣ እነዚህና ተመሳሳይ ሌሎችም ጉዳዮች ነበሩ። የቀረቡት።
ከዛ ጋር ተያይዞ እንግዲህ ባዮዳይቨርሲቲ ወይም ብዝሃነት ማለት መሰለኝ በአማርኛ ለምግብ ዋስትና የሚኖሩ ሚና የሚል ነጥብ ተነስተዋል እና በመጀመሪያ ደረጃ ባዮዳይቨርሲቲ ወይም ብዝሃነት ስንል ምን ማለት እንደሆነ፣ ይሄ ደግሞ ምን ሚና ነው የሚኖረው ለምግብ ዋስትና?
የዝርያዎች ብዙ መሆን አማራጭን ይሰጣል። አንድም ዝርያ ብቻ ለምሳሌ ስንዴን ወይም ጤፍን ብንወስድ እንዲሁ አንድ ወጥ አይደለም ዝርያው። ለምሳሌ ቀይ ጤፍ አለ፣ ነጭ ጤፍ አለ። ይህን ማንም ያውቀዋል። ስንዴም እንደዚሁ ይለዋወጣል። እና በእያንዳንዱ የሰብል ዝርያ ያሉት የለውጥ ሁኔታዎችም በጥንቃቄ ካሁኑ መያዝ አለባቸው። ምርምር ያስፈልጋል። በምርምር አዲስ ተስማሚ ዝርያዎችን ለማመንጨት የሚያስችሉን መነሻ ሀብቶች እነዚህ ናቸው። ይሄ ነው ብዝሃ ሕይወት የሚባለው። ግን ብዝሃ ሕይወት ስንል በሰብል ዝርያ ብቻ አይደለም፣ እንዲሁ በእጽዋትና በእንስሳትም ብዝሃ ሕይወት ነው። የዚሁ ግን ምግብ ስለነበረ የዚሁ ስብሰባ ምግብ ስለነበረ ትኩረቱ ዋናው ፍላጎቱ የተንጸባረቀው የሰብል ዝርያዎችን በጥንቃቄ እንያዝ፣ ተገቢውን የማዳቀል ምርምር እያካሄድን ከአየር ንብረት ለውጡ ጋራ እህልን የማምረቱን ሂደት እናጠናክር የሚለው ነበረ። ብዝሃ ሕይወትን የሚመለከት ጉዳይ እንስሳትም አስፈላጊ ናቸው። ነገር ግን እንስሳት በሰው ጥንቃቄ ከተያዙ የሰብልን ያህል ተጎጂ አይሆኑም። በአየር ንብረት ለውጥ የሚጎዳቸው የመኖ መኖርና የውሃ መኖር ወይም አለመኖሩ ነው። ይሄ ደግሞ ቅድም እንዳልኩት ጥንቃቄ እንዲደረግበት የሚቀሰቅስ ስብሰባ ነበረ።
እስካሁን ባለው ጊዜ ይሄን በማዳቀል ደረጃ የተለያዩ አዝርዕት በተወሰኑ ድሮ በሚታወቁት ብቻ የማትኮር ሳይሆን በዛ መልክ እንዲዳቀሉና ለምሳሌ የአየር ንብረት ለውጥ የሚያስከትለውን ችግር ሊቋቋሙ የሚችሉ የመሳሰሉትን ነገር እስካሁን በአፍሪቃ ደረጃ የተሞከሩባቸው ቦታዎች አሉ ወይም ውጤት የታየባቸው?
በሞላው አፍሪቃ እንጂ ገበሬ እኮ ሞኛ አይደለም። በየጊዜው እኮ ራሱም እኮ ያዳቅላል። የሁሉን እኮ ሰብሎች የተቀበልነው ከገበሬው ነው። ግን ሳይንሳዊ እውቀት ይጨመርበትና ይሄ ከለውጥ ጋራ ተመጣጥኖ አዳዲስ ዝርያዎችን የማግኘቱ ሂደት እንዲፋጠን ይደረግ የሚለው ነው እንጂ በየትኛውም የአፍሪካ ሀገር ያለ ነው፣ በየትኛውም የዓለም ክፍል ያለ ነው ገበሬው የሚስማሙትን ዝርያዎች በመምረጥ በማዳቀል ያራባል፣ ይጠቀምባቸዋል።
በሳይንሳዊ ደረጃ በተባለው ማለት ነው እንግዲህ አሁን ጥናቱ ያተኮረበት።
አሁን በሳይንሳዊ ደረጃ የሳይንሳዊ እውቀትን እንጨምርበት በገበሬው እውቀት ላይ ነበረ ትኩረቱ። መሆንም ያለበት እሱ ነው።
አሁን እኮ በሳይንሳዊ ደረጃ የተሞከሩ አሉ ወይ? አፍሪካ ውስጥ አሉ ወይ? ገና በሀሳብ ደረጃ ነው ይሄ የቀረበው?
የለም አሉ፣ ግን ይፋጠን ምርምሩ፣ በቂ ትኩረት ይስጡት ሀገሮቹ። ምክንያቱም ለምርምር በቂ ትኩረት ይሰጥ ሲባል ሀብትን ማፍሰስን ይፈልጋል እና በየሀገሩ ተገቢው ትኩረት ተሰጥቶት ተገቢው ባጀትና የሳይንስ ክህሎት እንዲኖር ጥረት ይደረግ የሚለው ነው።
ሌላው እንግዲህ እንደ ዋና ከቀረቡት ዋናም ነው። በእርግጥ ብዙዎች የአፍሪካ ሀገሮች በእርሻ ላይ የተመሰረተ ኢኮኖሚ ስላላቸው ክላይሜት ስማርት አግሪካልቸር ወይም የአየር ንብረትን ሊቋቋም የሚችል በዛ በቀላሉ ሊጎዳ የማይችል የእርሻ ስልት ማለት መሰለኝ። እና ይህን ስንል ምንድን ነው እስቲ ያብራሩልንም ማለት ነው።
አስተራረስ ሲቀየር ማለት አይደለም፣ ዘር ይቀየር ነው ነገሩ። ዘሩ ከተለወጠው ጊዜ ጋር የሚስማማ እንዲሆን ይሆን ነው። ግን ደግሞ አስተራረስም ላይ ትኩረት አይሰጥ ማለቴ አይደለም። በብዙ አገሮች ለምሳሌ የቤት እንስሳት ልበልቅ ግጦሽ ስለሚሰማሩ ልቅ ግጦሹ ዝናብ ሲመጣ ወደ ከርሰ ምድር በተገቢው እንዳይሰርግ ያደርጋል። ይሄ ደግሞ የድርቅ ወቅትን ጠንካራነት እንዲያየል ያደርጋል ማለት ነው። መሬትም ተጣጥቦ ወደ ውቅያኖስ ይሄዳል ማለት ነው። ይሄ እንዳይሆን እርከኖች ይሰሩ፣ የእጽዋት ይተከሉ፣ መሬት ትጠበቅ የሚለውም አብሮ ታይቷል።
ኢትዮጵያ በአጠቃላይ የአረንጓዴ ኢኮኖሚ ስትራቴጂ የተባለ ነድፋ በዛ ለመመራት እሱን በተግባር ላይ ለማዋል ለተባበሩት መንግስታት ድርጅት ሀሳብ እንዳቀረበች ተዘግቦ ነበር እና ምን ያህል ነው ተግባራዊ ሊሆን የሚችለው ይህን በተግባር ላይ ለማዋል በኢትዮጵያ ደረጃ?
እኛውንን ያዘጋጀ ነው ከመጀመሪያውኑ ነበርኩበት እናውቀዋለሁ። ተግባራዊ የሆነ ነው። ግብርናን ብቻ በተመለከተ ከሆነ ጥያቄው ምርምር እየተጠናከረ ነው። ህዝቡም በደንብ ተነሳስቶ በአመት በበጋው ወቅት ስራ በማይጠነክርበት ወቅት ከሰላሳ እስከ ስድሳ ቀናት እንደዚሁ በገዛ ፈቃዱ በአፈር ጥበቃና በውሃ የማስረግ ችሎታ በመስኖ ዝርጋታ እየዋለ ነው። ስለዚህ በዝናብ ብቻ ሊገኝ የነበረው የምግብ አቅርቦት አሁን በመስኖም ጭምር እየሆነ ነው። ግን ደግሞ ይሄ አንድ ዘርፍ ነው። ሌሎችም ዘርፎች አሉ በአረንጓዴ እቅዱ የተካተቱት። በጣም ብዙ ሁሉም ዘርፎች ናቸው። ሁሉም ዘርፎች የአየር ንብረት ለውጥን ለመቋቋም እንዲችሉ እንዲያቅዱ ነው እየተደረገ ያለው። ትግበራው ከተጀመረ ቆይቷል። ለምሳሌ ያህል እንደ ጎርጎሳውያን አቆጣጠር ከ2014 ማለትም ከአምና ጀምሮ በኢትዮጵያ የኤሌክትሪክ ዝርጋታ መስመር ውስጥ ያለው የኤሌክትሪክ ኃይል ሙሉ በሙሉ ከታዳሽ ኃይል ነው የሚመነጨው። ይኸውም ማለት ከወራጅ ውሃ፣ ከነፋስ፣ ከከርሰ ምድር ከሚወጣ እንፋሎት እና ከፀሐይ ብርሃን። ደግሞም ደን በጣም እየተበራከተ መጥቷል። ደኑ እንዲበራከት ዛፍ መትከሉ ብቻ አይበቃም። ዛፉ እንዳይቆረጥ መከልከልም አይቻልም። ምክንያቱም ሰው ጋግሮ መብላት አለበት፣ አብስሎ መብላት አለበት። ነገር ግን የምድጃ የተሻሻለ ምድጃ በማቅረብ የሚቆረጠውን ዛፍ መጠን በእጅግ እንዲቀንስ ለማድረግ እየተቻለ ነው። በየአካባቢው በኢትዮጵያ በሙሉ በምሳሌነት ነው እነዚህን ያቀረብኳቸው። ሌሎችንም ዘርፎች መጨመር ይቻላል። ለምሳሌ መጓጓዣ በመኪና ብቻ እንዳይሆን፣ መኪና ስንል የጭነት መኪናንም ጭምር ማለት ነው። እነሱ በናፍጣ ነው የሚሰሩት። ስለዚህ ካርቦን ዳይኦክሳይድ ወደ አየር ይለቃሉ። ይህ እንዲቀነስ የባቡር መንገድ በየቦታው እንዲዘረጋ እና በተለይ ከባድና ሩቅ የሆነ ጉዞ በባቡር መሄድ እንዲቻል፣ ባቡሩ ደግሞ ከዚህ ከታዳሽ ኃይል ከመነጨ ኤሌክትሪክ የሚሰራ እንዲሆን እየተደረገ ነው። የባቡር መንገድ ዝርጋታው በፍጥነት እየተካሄደ ነው ያለው። እነዚህም በምሳሌነት ነው እንጂ ያነሳኋቸው። በየዘርፉ ለአየር ንብረት መቋቋም ብዙ ተግባሮች እየተካሄዱ ነው። እነዚህ ባጭር ባጭሩ ለአየር ንብረት ጽሕፈት ቤት በቀረበው ጽሁፍ ተካተዋል።
እንግዲህ ይህ ሁሉ ከፍተኛ ወጪና ባጀት እንደሚጠይቅ የታወቀ ነው። መቼም ምን ያህል ዘላቂነት ይኖረዋል በኢትዮጵያ ደረጃ በባጀትና በገንዘብ ደረጃ?
እንዲያውም አብዛኛው ያነሰ ነው የሚወስደው። መጀመሪያ ላይ አንዳንዱ ተግባር አንዳንዱ ፕሮጀክት በመጀመሪያ ላይ ወደድል ይሆናል፣ ነገር ግን በአጭር ጊዜ ውስጥ የሚመለስ ገንዘብ ነው። ለምሳሌነት የኤሌክትሪክ ኃይል ማመንጨትን እንመልከት። በናፍጣ ከሚሰሩ ጄኔሬተሮች ቢሆን ኖሮ ኤሌክትሪክ ኃይል የሚመነጨው ሁልጊዜም ከፍተኛ ወጪ ይወጣበት ነበረ። በታዳሽ ኃይል ከሆነ ግን የሚመነጨው ለአስተዳደር ከሆነ የሚወጣው ካልሆነ በስተቀር ምንም ተጨማሪ ኃይል አይፈልግም። ስለዚህም የኤሌክትሪክ ኃይል ርካሽ ይሆናል። ሌላውም በየዘርፉ እንደ ሁኔታው አልፎ አልፎ ቅድም እንዳልኩት የመጀመሪያ ኢንቨስትመንቱ ከፍ ያለ ይሆናል። ይህን ስል ግድብ ከመስራት አንድ በናፍጣ የሚሰራ ጄኔሬተርን መግዛት ይቀላል። ግን ከተወሰኑ ዓመታት በኋላ ሲታይ ግድቡ ነው ርካሽ የሚሆነው። ስለዚህ አዛላቂው እድገትን እንዳይደናቀፍ የሚያደርገው ርካሽም የሚሆነው የኢንዱስትሪ እድገታችን በታዳሽ ኃይል ቢመሰረት ነው። በነባሩ ከከርሰ ምድር ተቆፍሮ በወጣው በነናፍጣና በነድንጋይ ክፍል ቢመሰረት አይደለም። ዘለቄታው የሚያዋጣው በታዳሽ ኃይል ሂደቱን መመስረቱ ነው።
እሺ፣ እንግዲህ ዶክተር ተወልደ ብርሃን ገብረ እግዚአብሔር ወደ ማጠቃለል የሄድን ነው እና እስካሁን ያላነሳ ነው ለመናገር የሚፈልጉት ነገር ካለ?
ምናልባት ለመጨመር የምፈልገው አንድ ነገር ብቻ ነው። እስካሁን ስንወያይ ትኩረታችን በይበልጥ የአየር ንብረት ለውጥ እየተካሄደ በመሆኑ ላይ ነበረ። ነገር ግን የአየር ንብረት ለውጡ ጉዳት የሚያመጣ ቢሆንም በየዘርፉ ደግሞ ከሚመጣው አዲሱ የአየር ሁኔታ ጋራ ተጣጥሞ ለመሄድ የሚያስችል መርሃ ግብር መዘርጋትን ይጠይቃል። ይሄ መርሃ ግብር ተዘጋጅቷል፣ በመተግበር ላይ ነው። በኢትዮጵያ ብቻ እያልኩ አይደለም፣ ብዙዎቹ የአፍሪካ ሀገሮች ሁለቱንም በካይ ጋዞች ቅነሳውንም ከማይቀረው የአየር ንብረት ለውጥ የመጣጣሙንም ሂደት እየሞካከሩት ነው። እየሞካከሩት ያልኩበት ምክንያት እንደ ሀገሩ ሁኔታ ይለያያል። ለምሳሌ እንደ ሴንትራል አፍሪካን ሪፐብሊክ ጦርነት ያጠቃት ሀገር ወደዚያ ኩሪ ብትባል ትርጉም አይኖረውም። በሰላም ያሉት ሀገሮችን በዚሁ እያተኮሩ ነው።
እሺ፣ እንግዲህ ዶክተር ተወልደ ብርሃን ገብረ እግዚአብሔር ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ።
እኔም አመሰግናለሁ። ጤና ይስጥልኝ መቤት።
ዝግጅቶቻችን በጥራት እንዲደመጡ ዘመናዊ ቴክኖሎጂ ያመጣቸውን መሳሪያዎች በመገልገል ለተከበራችሁ አድማጮቻችን ወቅታዊ ዜናዎችን በጥራት ለማድረስ ጥረታችን ይቀጥላል። በአጭር ሞገድ ስርጭታችንን በ19 በ22 እና በ25 ሜትር ባንድ መከታተል ትችላላችሁ። እንዲሁም በኢትዮጵያና በመካከለኛው ምስራቅ ከናይል ሳት ታገኙናላችሁ። በመካከለኛ ሞገድ በ1431 ኪሎ ሄርትስ ከሰኞ እስከ አርብ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል የሚተላለፈውን ልዩ ስርጭትም እንድታደምጡ እንጋብዛለን። በኢንተርኔት www.voanews.com/amharic ወይም amharic.voanews.com ላይ እንገኛለን። ልዩ ልዩ ዜናዎችን፣ መደበኛ ሪፖርቶችን አድምጡ፣ አንብቡ። ምርጫችሁ በሆኑ ጉዳዮች ላይ ድምፃችሁን ስጡ፣ አስተያየቶቻችሁን አስፍሩ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። በየትም ስፍራ ከየትኛውም የእጅ ስልካችሁ ልታደምጡን ልታነቡን ትችላላችሁ። ቪኦኤ ዶት ሆርን ዶት ኤምኦቢአይ ብላችሁ ግቡ፣ ታገኙናላችሁ። የሙዚቃ ቃና ይቀጥላል። አሁን አዘጋጅና አቅራቢዋ ጽዮን ግርማ ነች። የሙዚቃ ቃና
እንደምን አመሻችሁ እንደምን ሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮቻችን ከሰኞ እስከ አርብ ከምሽቱ 3 ሰዓት እስከ 4 ሰዓት ወደ እናንተ የምናደርሰው መደበኛ ፕሮግራማችን አብቅቶ ቅዳሜ ምሽት ላይ ደርሰናል። ቅዳሜን በስራ በትምህርት በመዝናናት በደስታ እንዲሁም በድብርት አሳልፋችሁ ቀኗን ለመሰናበት ሰዓታት የቀራችሁ ውድ አድማጮቻችን ቀሪውን ጊዜያችሁን ዘና ብላችሁ ታሳልፉ ዘንድ ፍላጎቴ ነውና በአርኤንድቢና በሶል የሙዚቃ ስልት የተቀነቀኑ ምርጥ ምርጥ እንግሊዘኛ ዜማዎችን መራርጬ ሳስኮመኩማችሁ ለማምሸት እዚህ ዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ስቱዲዮ 14 ትገኛለሁ። ጽዮን ግርማ ነኝ። እስከ ፕሮግራሙ ማብቂያ ድረስ አብራችሁን ቆዩ። የተሰኘውን ዜማ ነበር ያደመጣችሁት። ማይ ገርል የተቀነቀነው ከ1960 እስከ 1970 ዓመተ ምህረት በአሜሪካን ምድር ከፍተኛ ዝናን የነበረው ዘ ቴምፕቴሽን የተሰኘው የሙዚቃ ቡድን አባላት ነበር። ማይ ገርል የተጻፈውና የተዘጋጀው ደግሞ ዘ ሚራክልስ የተሰኘው ቡድን አባላት በሆኑት ስሞኪ ሮቢንሰን እና ሮናልድ ዋይት ነው። ሮቢንሰን የዚህን ዜማ ግጥም የጻፈው በጣም ለሚወዳት ባለቤቱ ነበር። ከማይ ገርል ወደ አሪታ ፍራንክሊን ሪስፔክት ልውሰዳችሁ። አሪታ ፍራንክሊን ሪስፔክት የተሰኘውን ዜማ ያቀነቀነችው በ1965 ዓ ም ነበር። በ1967 ዓ ም ምርጥ ዜማ ሆኖ ብቅ አለ። አሪታ ሴቶች ለመብት በሚያደርጉት እንቅስቃሴ ውስጥ ተሳታፊም ነበረች። አሪታ ዘፈኑን በምርጥ የሪትምና ብሉስ ቅጂ በምርጥ የማቀንቀን ጥበብ የግራሚ አዋርድ ሽልማት ተቀብላበታለች። አሪታ ሪስፔክት በተሰኘው ዜማዋ ትንሽ በጣም ትንሽ አክብሮትና ቦታ ስጠኝ ስትል ትጠይቃለች። ተጋበዙ። I ሪስፔክት የተሰኘው ይህ የአሪታ ፍራንክሊን ዜማ የምንጊዜ ምርጥ የሶልና አርኤንድቢ 500 ዜማዎች ውስጥ የተካተተ ነው። ምርጫዬን እንደወደዳችሁት ተስፋ አደርጋለሁ። ቀጥሎ ደግሞ የማልፈው ወደ ማርቪን ጌ ዜማ ይሆናል። በ1971 ዓመተ ምህረት ማርቪን ጌ ባቀነቀነው ዜማ What's Going On ይለናል። የሶል የሙዚቃ ስልት ሲነሳ ይህ ዜማም ቀድሞ ይነሳል። የማርቪን ጌ ተወዳጅ ዜማ What's Going On ይቀጥላል። Going on በአደንዛዥ እጽ ምክንያት ሰዎች መኖር አቅቷቸው ሲናውዙ፣ ህዝቦች ከደህንነት አዘቅት መውጣት አቅቷቸው በችግር ሲደቆሱ፣ በቪየትናም ጦርነት ምክንያት ወገን እርስ በርስ ሲጫረስ ምን ይሆንን ነው? ወዴት ይሄድን ነው ያለ ማርቪን ጌ ያቀነቀነውን ዜማ ነበር ያስደመጥኳችሁ። ዛሬ ላስደምጣችሁ በመረጥኩት የሙዚቃ ስልት ውስጥ በቀደሙት ዘመናት ማርቪን ጌ ትልቅ ስፍራ አለውና አሁንም መልሼ የምጋብዛችሁ Let's Get It On የተሰኘውን የማርቪን ጌ ዜማ ነው። I've been really trying to hold back the 1973 ዓመተ ምህረት የተቀነቀነው Let's Get In On የማርቪን ጌይ ዜማ ነበር ያደመጣችሁት። በነገራችን ላይ አድማጮች አከታታይ ይጋብዝኳችሁ ሁለቱ የማርቪን ጌይ ዜማዎች በወቅቱ በደረጃ ሰንጠረዥ ውስጥ ይመሩ የነበሩና ከፍተኛ ሽያጭ የነበራቸው ዜማዎች ነበሩ። ወደ ሳም ኩክ ዜማ ልሰዳችሁ። HN is gonna come ኢለናል ሳም ኩክ። ይህ ዜማ በ1963 ዓመተ ምህረት አቀንቅኖት ህይወቱ ያለፈው በ1964 ዓመተ ምህረት ነበር። ሙዚቃውም እጅግ የተወደደውና ለሰባዊ መብት ትግል በተደረገው እንቅስቃሴ ውስጥ ያገለገለው የሳም ኩክ ህይወት ካለፈ በኋላ ነበር። በመጨረሻም ዜማው የታዋቂው የጥቁር መብት ተሟጋች ማልኮም ኤክስ ህይወት ታሪክ ሲሰራ ለሳውንድ ትራክነት አገልግሏል። HN is gonna come Marvin Gaye Merceno.
But I know Somebody keep telling me don't hang around. It's been a long time coming, but I know a change gonna come. Oh, yes, it will. Then I go to my brother. And I say, brother, help me please. But he winds up knocking me back down on my knees. Oh, there have been times. But I know change gonna come. Oh, yes, it will.
ወደ ሌላ ጥቁር አሜሪካዊ አቀንቃይ ልውሰዳችሁ። ፐርሲ ስሌጅ ይባላል። When a man loves a woman የተሰኘውን ዜማ በ1966 ዓመተ ምህረት ነበር ያቀነቀነው። ዜማው እጅግ የተወደደ ዜማ ሲሆን የምን ጊዜም የR&B ስልት ምርጥ 500 ዘፈኖች ውስጥ ተካቷል። ፐርሲ ህይወቱ ያለፈው በ74 ዓመቱ ሲሆን በቅርቡ በሚያዝያ ወር በ2015 ነበር ከዚህ ዓለም በሞት የተለየው። When a man loves a woman nemilon zema takabezu.
Oh,
አድማጮቼ የተመደበልኝ የአየር ሰዓት እየተጠናቀቀ በመሆኑ ቀጣዮቹን ዜማዎች ፈጠን አድርጌ በመጋበዝ ለስንብት ልንደርደር። I only have eyes for you Flamingos የተሰኙ የሙዚቃ ቡድን አባላት በ1959 ዓመተ ምህረት የተጫወቱትን ዜማ ቀጥዬ ልጋብዛችሁ። My love must be a kind of blind love I can't see anyone but you Sugar-tum-tum Dum-tum-tum 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 Are the stars out tonight? I don't know if it's cloudy or bright. I only have eyes for you. But I can't see a thing in the sky. አድማጮች እስካሁን ስጋብዛችሁ የቆየሁት ቆየት ያሉ የሶልና የR&B የሙዚቃ ስልት ያዙ ዜማዎችን ነበር። እስቲ አሁን ደግሞ በ1998 ዓመተ ምህረት ወደ ተቀነቀነው የማሪያ ኬሪ ዜማ ልሻገር። ማይ ኦል ትላናለች ማሪያ ኬሪ በተስረቅራቂ ድምጿ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ለሙዚቃ ቃና ፕሮግራም ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ሳምንት ሌሎች ምርጥ ዜማዎችን ይዤላችሁ መጣለሁ። ለዛሬው ግን ኤታ ጄምስ በ1941 ዓመተ ምህረት ባቀነቀነችው አትላስ የተሰኘ ዜማ ልሰናበታችሁ። ደህና ደሩ። የኤታ ጄምስ አትላስ ይቀጥላል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከማጠቃለያ ዜናው ጋር አዲሱ አበበ ነኝ። የማሊ ወታደሮች ማዕከላዊ ማሊ ውስጥ የሚገኝ አንድ ሆቴል በመውረር 4 ታጋቾችን አስለቀቁ። በዚህም ከእስላማዊው ነውጠኞች ጋር የነበረውና ለ11 ሰዎች ሞት ምክንያት የሆነው ፍጥጫ አብቅቷል። ባለፈው ሐሙስ በኖርዌይ ጀልባ ተሳፍረውና ሕይወታቸውን ያዳኑ ወደ 800 ያህል ስደተኞች ዛሬ ቅዳሜ ኢጣሊያ ገብተዋል። በቡድኑ ውስጥ 48 ህጻናትና 94 ሴቶች እንደነበሩ የጣሊያ የወደብ ጥበቃ አመልክቶ ብዙዎቹ ከሶሪያና ከሰሃራ በታች ከሚገኙ አገሮች መሆናቸውም ተገልጧል። ይህ በእንዲህ እንዳለ ወደ ግሪክ ደሴት ያመሩ ከነበሩ የሶሪያ ስደተኞች መንገድ ላይ በገጠማቸው አደጋ 9 ሞተው 31 ቆሰሉ። በርካታ የክርስትና እምነት ተከታዮች እስላማዊውን ነውጠኛ ቡድን በመፍራት ይኖሩባት የነበረችዋን የሶሪያ ከተማ እየለቀቁ ሽሽት ይዘዋል። ክርስቲያኖቹ ሽሽት የጀመሩት ነውጠኛው ቡድን ከፍተኛ የማጥቃት ዘመቻ እንደሚጀምር ማስፈራሪያ ካስተላለፈ በኋላ ነው። የሶሪያው ክርስቲያናዊ መረብ የሰብአዊ መብት ዲሬክተር ኦስማን ኤድዋርድ እንደገለጡት ክርስቲያኖቹ ሳዳድ ከተባለችው የሶሪያ ከተማ ነው የሸሹት። እንግሊዝ ውስጥ የሚገኘው የሶሪያው ሰብአዊ መብት ተከራካሪ ድርጅት እንዳረጋገጠው ከሳዳድ ከተማ በግማሽ ርቀት በሚገኙት በቋሪያቴን እና በመሂም ከተሞች ከባድ ውጊያ ሲካሄድ ሰንብቷል። ታይዋን ውስጥ የደረሰውና ታይፉን ሳውዲ ተብሎ የሚጠራው ኃይለኛ ማዕበል ዛሬ ቅዳሜ 4 ሰዎች መግደሉ ተገለጠ። ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመስታወት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረልን ቴሌ ላይንባክ እና በሌሎቹም ባልደረቦቼ ስም ሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።
This program has come to you from the Voice of America, Washington.